በኦሮሚያና በሶማሌ ክልል ተዋሳኝ ወረዳዎች ሰሞኑን በተካሄዱ ግጭቶች የሰው ሕይወት መጥፋቱን የመንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ተናገሩ። በአገሪቱ ያለው አጠቃላይ የሰላምና የጸጥታ ሁኔታ ግን ተሻሽሏል ነው የሚሉት ሚኒስትሩ ዶክተር ነገሪ ሌንጮ። እስክንድር ፍሬው ዝርዝሩን ይዟል።
የመንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በሳምንቱ መጨረሻ ለአገር ውስጥ ጋዜጠኞች በሰጡት መግለጫ ልዩ ልዩ ወቅታዊ ሁኔታዎችን አንስተዋል። ከነዚህ አንዱ ደግሞ የአገሪቱ የሰላምና የጸጥታ ሁኔታ ነው። ሁኔታው ተሻሽሏል ሲሉ ነው ሚኒስትሩ ያብራሩት።
በየቦታው ስንሰማቸው የነበረው የሰላምና መረጋጋት ጋር የተያያዘው ችግር አሁን በጥሩ ሁኔታ መሻሻል እንዳለና ዜጎቻችን የልማት ስራ ላይ ተጠናክሮ እየሰሩ እንዳለ የሚያሳይ መልእክት ነው። ከፌደራል ፖሊስ ያገኘነው መረጃም የሚያሳየው ማለት ነው። በተለይም ደግሞ ባለፈው በኦሮሚያ አንዳንድ ዞኖች በተለይም በበደለ እንዲሁም አንዳንድ አካባቢዎች የነበሩት አለመረጋጋቶች ነበሩ። ይሄንን ግን ስላወዳዱ ህዝብ ይሄንን ችግር ራሱ ቀድሞ በመከላከል ችግር የደረሰባቸውን አካላትም ደግሞ መልሶ በማቋቋም ትልቅ ስራ ተሰርቷል ማለት ነው። በዚህ አጋጣሚ የሀገር ሽማግሌዎች፣ አባገዳዎች፣ የሃይማኖት አባቶች በዚህ ሂደት ላይ ያሳዩት ህዝባዊነትና ሰላም ወዳድነታቸው ለሀገር አንድነት ያላቸው ተቆርቋሪነት የሚያስመዘግናቸው እንደሆነ ነው በመንግስት በኩል ያለው።
ሰሞኑን በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተከሰተ ግጭት 20 ሰዎች መሞታቸውን የተለያዩ ዘገባዎች አመልክተዋል። ግጭት መከሰቱንና የሰው ህይወት መጥፋቱን የተናገሩት ሚኒስትሩ ቁጥር ግን አልጠቀሱም።
አሁን ሰሞኑን በተፈጠረው ግጭት የሰው ህይወትም እንደጠፋና ንብረትም እንደወደመ ያለን መረጃ ያሳያል። ይሄንን ግን ፈጥኖ በመድረስ ቁጥጥር ስር ለማዋል የተሰራ ስራ አለ። ለወደፊት ግን ዜጎቻችን በሁለቱም ክልሎች ያሉት ትኩረት ሰጥቶ ሰላምና አንድነትን በማስቀደም የጸጥታ አካላቱም ደግሞ የታጠቀው አካል ማንኛውም አካል ዜጋን በብሔርና በሃይማኖት ከመለየት እያንዳንዱ ዜጎቻችን የራሳችን ዜጎች እንደሆኑ በማየት ከጥቃት መከላከል እንዳለባቸው ነው መግለጽ የምንፈልገው።
በሁለቱም ክልሎች ተከስተው በነበሩ ግጭቶች እጃቸው እንዳለበት የተጠረጠሩ ግለሰቦችም በቁጥጥር ስር እየዋሉ መሆኑን ሚኒስትሩ ዶክተር ነገሪ ሌንጮ አብራርተዋል።
ከዚህ ጋር በተያያዘ በኦሮሚያ በኩል በአጠቃላይ 98 የሚሆኑ ተጠርጣሪዎች በተለይም ደግሞ በምስራቅ ሐረርጌ የነበረው አወዳጅ ግጭት እና መሰል ግጭቶች ውስጥ የተሳተፉት በአጠቃላይ ቁጥጥር ስር የዋሉበት ሁኔታ ነበረ። ከነዚህ ውስጥ 54 ተጠርጣሪዎች በኦሮሚያ ክልል ጸጥታ አካል ቁጥጥር ስር የዋሉበትና ለፌደራል ተላልፎበት ሁኔታ ነበረ። 44ቱም ደግሞ ያንን ግጭት ለማርገብ በተሰማሩበት ጊዜ ወዲያውኑ በግጭት የተሳተፉ የፌደራል ፖሊስ እና የመከላከያ ሰራዊት ቁጥጥር ስር ያዋላቸው ነበሩ። በአጠቃላይ እንግዲህ 98 ናቸው። ከ98ቱ ግን 54ቱ በፌደራል ፖሊስ ምርመራ ስር ናቸው። ቀሪው ግን 44ቱ የፌደራል ሳይሆን የክልል ጉዳይ ስለሆነ ወደ ክልል እንዲሄዱና በክልል እንዲታይ እየተደረገ ያለበት ሁኔታ አለ። በተመሳሳይ ሁኔታ በኢትዮጵያ ሶማሌ በኩል በፌደራል ፖሊስ በኩል የተለዩ 29 ተጠርጣሪዎች ነበሩ። እንግዲህ ይሄ መረጃ ሁለቱም ከፌደራል ፖሊስ ያገኘነው መረጃ የሚያሳየው ነው። 29 ተጠርጣሪዎች ተለይቷል። 29 ውስጥ እስካሁን 5 ሰዎች በቁጥጥር ስር እንደዋሉና ቀሪ 24ቱን በቁጥጥር ስር ለማዋል የፌደራል ፖሊስ ክትትል እያደረገ መሆኑን መረጃውን አድርሶናል። በዚህ በኩል እንግዲህ እንደሚታወቀው ሰዎችን ዜጎቻችንን በማፈናቀልም ይሁን የግድያ ወንጀል በመፈጸም የአካል ጉዳት በማድረስ ንብረት በማውደም የተጠረጠሩት ከዚህም በላይ እንደሆኑ ነው የሚታወቀው፣ በኢትዮጵያ ሶማሌ በኩልም ማለት ነው። ስለዚህ በመንግስት በኩል ያለው መልእክት፣ የፌደራል ፖሊስም እያስተላለፈ ያለው መልእክት የሚያሳየው ተጠርጣሪዎችን ወደ ህግ የማቅረብ የክልሎችም ድርሻ እንደሆነና የአመራሩ ብቻ ሳይሆን ደግሞ የህዝቡም በአጠቃላይ የዜጎቻችን ድርሻ እንደሆነና እነዚህ ተጠርጣሪዎች በማጋለጥም ወደ ህግ እንዲቀርቡ በማድረግ አስፈላጊውን ትብብር እንዲያደርጉ ለማስተላለፍ ነው የምንፈልገው ማለት ነው።
በቁጥጥር ስር ከዋሉ ተጠርጣሪዎች መካከል በተለያየ ደረጃ ያሉ የክልል አመራሮችና የጸጥታ አካላት ይገኙበት እንደሆነ የተጠየቁት ሚኒስትሩ ለጊዜው ያንን ማረጋጋት እንደማይችሉ ነው የተቆሙት። የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ መግለጫውን የሰጡት በየአመቱ እንደሚሆነው ሁሉ የብሔር ብሔረሰቦች ቀን ህዳር 29 ሊከበር ዝግጅቱ እየተጠናቀቀ ባለበት ወቅት ነው። በህገ መንግስቱ የሰፈረውና ላለፉት 26 አመታት ሲተገበር የቆየው ቋንቋን መሰረት ያደረገ ፌዴራሊዝም አንድነትን አላጠናከረም ሲሉ ተቃዋሚዎች ተቻሉ። በዚህ የፌዴራል አወቃቀር ምክንያት ካንድነት ይልቅ ልዩነት ሲነገር መቆየቱን እየታዩ ያሉ ግጭቶችም የዚህ ውጤቶች መሆናቸውን ይጠቅሳሉ ተቃዋሚዎቹ። ከተቃዋሚዎች የሚሰነዘረውን ትችት በመጥቀስ የጠየቋቸው ሚኒስትሩ ግን ሁኔታው መሬት ላይ ያለውን እውነታ እንደማያሳይ ነው የተናገሩት።
ተቃዋሚዎች የሚያነሱት የፌዴራሊዝምን የሚገልጹበት ሁኔታ በአንድ ዲሞክራሲያዊ ሀገር ውስጥ የሚጠበቅ ነው፣ ልዩነታቸው የሚጠበቅ ነው። ምክንያቱም ስልጣን ለማያዝ በመኩሩበት ጊዜ የሌለ ሳይሆን ያለውን አጀንዳ በማድረግ በራሳቸው በሚፈልጉት አንግል በመቅረጽ ነው ህዝቡን ለማሳመን የሚሰሩት ማለት ነው። መንግስት እንደሚገልጸው ከሆነ ከመንግስት የሚለዩበት ሁኔታ ስለሌለ ይሄ በአንድ በኩል መታወቅ ያለበት ነው። ይሄ ግን በእነሱ በኩል የሚገለጸው ሁሉ እውነት ነው፣ በተለይም ደግሞ ይሄንን ችግር ያመጣው ፌዴራሊዝሙ ነው ብሎ መደምደም ደግሞ ትክክል አይደለም። እውነታውንና የነሱን የፖለቲካ ኮሙኒኬሽን ስትራቴጂ ለይቶ ማየት አለብን ማለት ነው። ህዝቡም ቢሆን ይሄንን በትክክል ለይቶ ማየት አለበት።
የመንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በሳምንቱ መጨረሻ በሰጡት መግለጫ በወቅታዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ሚኒስትሩ በዚሁ በፌዴራሊዝምና በሌሎች ጉዳዮች ላይ የሰጡትን ሰፋ ያለ ማብራሪያ በቀጣይ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።